የአሜሪካ ድምጽ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ስርጭት አሁን ጀመረ።
ስልጣን ዘለ ሓይሊ ንምዝራቡ ዘሰክፍ ነውራም ተግባራት ኣብ ልዕሊ
ስልጣን ላይ ያለው ሓይል ለመናገር የሚያሳቅቅ የነውር ተግባር በአመራሮቻችንና አባሎቻችን ላይ እየፈጸመ ይገኛል። በተለይ በሰሜናዊ ምዕራብ ዞን ውድብ ናጽነት እዚህ ቦታ ላይ አይገባም እየተባለ እንዲሁም ይህ ፓርቲ የብልጽግና ተላላኪ ነው እየተባለ ስሙ ጥላሸት እየተቀባ ነው።
የተቃዋሚው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበን ድምፅ ነው የሰማችሁት። ከመቀሌ ከደረሰን ዘገባ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ የሰዓቱን የዓለም ዜና ተከትሎ ይቀርባል። የአዋሽ ፈንታ ያለው የመሬት መንቀጥቀጥና እስከ አዲስ አበባ የሚሰማው ንዝረት መቀጠሉም ተመልክቷል። በዚህም ላይ ዘገባ አለን። ሐሙስ ጥቅምት 7 2017 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስተማረ በቴክኒክ ምህንድስናው፣ ሎፔዝ ለስርጭት መሐንዲሱ ተሰይመዋል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። የዕለቱ ዋና አዘጋጅ ቆንጅ ይታየናት። አሁን ዜናውን ከስምኝሽ የቆየ መልካም ምሽት።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በኢትዮጵያ ፌዴራል ኃይሎችና በሀገሪቱ ሰሜን ምዕራብ አካባቢ የሚገኙ ታጣቂዎች መካከል የሚካሄደው ግጭት የሀገራቸውን ግጭት የሸሹ ሱዳናውያን ስደተኞችን ለከፍተኛ አደጋ ማጋለጡን ሂዩማን ራይትስ ዋች ዛሬ ሐሙስ ባወጣው ሪፖርቱ አስጠንቅቋል። የኢትዮጵያ መንግስት የፋኖ ታጣቂዎች በሚንቀሳቀሱበት የአማራ ክልል ላይ ጥሎት የነበረው አስቸኳይ ጊዜ አዋጅ በሰኔ ወር ቢያበቃም ግጭቱ እንደቀጠለ ሲሆን በመስከረም ወር ጀምሮም ከፍተኛ ቁጥር ያለው የፌዴራል ኃይል በክልሉ ተሰማርቷል። ክልሉ ከሱዳን ጋር የሚዋሰን ሲሆን በሱዳንም እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በፈጥኖ ደራሹ ኃይሎችና በገዢው መሪ አብዱልፈታህ አልቡርሃን መካከል በሚካሄደው የእርስ በርስ ጦርነት ምክንያት በአስር ሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው ተሰደዋል። የሂዩማን ራይትስ ዋች ምክትል የአፍሪካ ዳይሬክተር ላቲሺያ ባደር ለአጃንስ ፍራንስ ፕሬስ በሰጡት አስተያየት በኢትዮጵያ የሚገኙ የሱዳን ስደተኞች ከአንድ ዓመት በላይ በተለያዩ ታጣቂ ቡድኖች ጥቃት ሲደርስባቸው ቆይተዋል ብለዋል። እነዚህ ስደተኞች ሀገራቸው የደረሰባቸውን አሰቃቂ በደል ሸሽተው የተሰደዱ እንደመሆናቸው በአጣዳፊነት የሚያስፈልጋቸው የደህንነት ጥበቃ እንጂ ለሕይወታቸው ተጨማሪ ስጋት አይደለም ብለዋል። ሂዩማን ራይትስ ዋች ባወጣው ሪፖርት በሁለት መጠለያ ጣቢያዎች አቅራቢያ ታጣቂዎችና የአካባቢው ሚሊሺያ ግድያ፣ ድብደባ፣ ዝርፊያ፣ እገታና አስገዳጅ የጉልበት ስራ ፈጽሟል ብሏል። የመብት ቡድኑ አክሎ የኢትዮጵያ መንግስት መጠለያዎቹን ግጭት ባለባቸው አካባቢ ማቋቋሙንና በቂ ጥበቃ አለማድረጉን ገልጾ ከሷል። ሂዩማን ራይትስ ዋች ሪፖርቱ ያካተታቸውን ግኝቶች ለኢትዮጵያ የስደተኞች አገልግሎት ማጋራቱን የገለጸ ሲሆን አገልግሎቱ መጠለያዎቹ ለግጭት አካባቢ ቅርብ መሆናቸውን፣ ሆኖም አስፈላጊው የጸጥታ ጥበቃ እንደሚደረግ መግለጹን አመልክቷል። እየተባባሰ የመጣው የአማራ ክልል ግጭት በሐምሌ ወር የአውላላና ኩመር መጠለያ ጣቢያዎች እንዲዘጉ ምክንያት መሆኑንም አክሎ አመልክቷል። በሂዩማን ራይትስ ዋች ለቀረበው ክስ የኢትዮጵያ መንግስትን ምላሽ ለማግኘት ያደረግነው ጥረት አልተሳካም። በሶማሊያ ዋና ከተማ ሞቃዲሾ አጥፍቶ ጠፊ መሆኑ የተጠረጠረ ግለሰብ ከዋናው የሶማሊያ ፖሊስ አካዳሚ አቅራቢያ በሚገኝ የሻይ ቤት ቦምብ ማፈንዳቱን የዓይን እማኞች አስታወቁ። በጥቃቱ ከተገደሉት ቢያንስ ሰባት ሰዎች መካከል ታዋቂው የሶማሊያ ገጣሚና ጸሐፊ ተውኔት እንደሚገኙበት ፖሊስ ሐሙስ ከሰዓት በኋላ በሰጠው መግለጫ አስታውቋል። ድምፃዊና ጸሐፊ ተውኔት ሱጋል አብድሌ ኡመር በጥቃቱ መገደላቸውን ለአሜሪካ ድምፅ ያረጋገጡት የፖሊስ ቃል አቀባይ ሻለቃ አብዲፈታህ አደን ሐሰን ሌሎች ስድስት ሰዎችም በጥቃቱ መቁሰላቸውን ተናግረዋል። ሁለት የሞቃዲሾ ነዋሪዎች ለአሜሪካ ድምፅ አፍሪካ ቀንድ አገልግሎት በሰጡት ቃል ተጠርጣሪው አጥፍቶ ጠፊዎች የሚታጠቁትን ፈንጂ በደረቱ ላይ አድርጎ እንደነበር ገልጸዋል። ሻይ ቤቱ በአብዛኛው በፖሊስ አባላትና በሰላማዊ ሰዎች የሚዘወተር እንደነበርም አመልክቷል። ይቅርታ፣ የሶማሊያ መንግስት በሞቃዲሾ ዙሪያ የፍተሻ ኬላዎችን ካቆመና የጸጥታ ኃይሎችን ካሰማራ ወዲህ ያጥፍቶ ጠፊ ጥቃቶች ቀንሰው እንደነበር ተጠቁሟል። ፌስቡክን ጨምሮ የማህበራዊ ሚዲያ ተሰስሮችን የሚያስተዳድረው ግዙፉ የቴክኖሎጂ ተቋም ሜታ ጸረ ስደተኛ ይዘቶችን በተለይ በአውሮፓ የሚያስተናግድበት መንገድ ጥልቅ ጥያቄ ማስነሳቱን የሜታ ገለልተኛ የይዘት ተቆጣጣሪ ዛሬ ሐሙስ አስታውቋል። እንደ አውሮፓውያን አቆጣጠር በ2020 ይቅርታ በሜታ የተቋቋመውና አንዳንዴ የተቋሙ ጠቅላይ ፍርድ ቤት ተብሎ የሚጠራው ተቆጣጣሪ ቦርድ በሜታ ላይ ምርመራ የጀመረው ጸረ ስደተኛ ይዘት ባላቸው መረጃዎች ዙሪያ ከፍተኛ ቁጥር ያለው አቤቱታ ከደረሰው በኋላ ነው። ቦርዱ ሜታ የሰብአዊ መብት ሕግንና ራሱ በጥላቻ ንግግሮች ላይ የሚከተለውን ፖሊሲ እየተገበረ መሆኑን ለመገምገም ከጀርመንና ከፖላንድ የተመረጡ 2 ይዘቶችን መርምሯል። አድማጮች፣ ለሰዓቱ የያዝናቸውን ዜናዎች ከመሸጋገረው በኋላ እንደገና እንመለሳለን።
ስመኝሽ ቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። ዕለቱ ጥቅምት 7 2017 ዓ.ም ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ኤልያስ አስማረ በቴክኒክ ምህንድስናው፣ ኔልሰን ሎፔዝ ደግሞ ለስርጭቱ ተሰይመዋል። ዋና አዘጋጇ ቆንጅት ታየናት። እስከ ምሽቱ 4 ሰዓት ከሌሎች ባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። ቀደም ብዬ በመግቢያው ያስተዋወቅኩት ርዕስ ነው። አባላቴ እየታሰሩ እየተንገላቱና እየታገቱ ናቸው ሲል ተቃዋሚው የትግራይ ነጻነት ፓርቲ ከሷል። አባላቴ በፖለቲካ እምነታቸው የተነሳ ይታሰራሉ፣ ይታገታሉ፣ እንግልትም ይደርስባቸዋል ሲል ነው የተቃዋሚው የትግራይ ነጻነት ፓርቲ ውድብ ነጻነት ትግራይ የከሰሰው። በተለይ ከአወዛጋቢው የህወሓት ጉባኤ በኋላ በክልሉ ሰሜናዊ ምዕራብ ዞን የማዕድናትና የመሬት ዝርፊያ የሚቃወሙ አባላቶቻችን ከፍተኛ ችግር እየደረሰባቸው ነው ሲሉ የፓርቲው ሊቀመንበር ዶክተር ደጀን መዝገበ ተናግረዋል። ዶክተር ደጀን በሰጡት በዚህ መግለጫ አንድ የፓርቲያቸው አባል ተገድሏል፣ ሌሎች 17 አባላት ደግሞ እስራት፣ እገታ፣ ድብደባና እንግልት ደርሶባቸዋል ሲሉ ወንጅለዋል። የክልሉ ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋዬ አባዲ በበኩላቸው ክሱን ከሀቅ የራቀ ስም የማግደፍ ተግባር ነው ሲሉ አጣጥለውታል። ከመቀሌ ሙልጌታ አጽብሃ እንደሚከተለው ተከታትሎታል።
የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበም ዛሬ ጥቅምት 7 ቀን 2017 ዓ.ም በሰጡት መግለጫ በክልሉ በተለይ በሰሜን ምዕራብ ዞን የፓርቲያቸው አመራርና አባላት ላይ ተደጋጋሚ እስር፣ እገታና ማንገላታት እየደረሰባቸው ነው ሲሉ ከሰዋል። ለዚህም ማሳያ የ16 ሰዎች ስም ዝርዝር እየጠቀሱ የደረሰባቸውን ያሉትን ጉዳት ገልጸዋል።
ስልጣን ዘሎ ሓይሊ ንምዝራቡ ዘሰክፍ ነውራን ተግባራት ኣብ ልዕሊ
ስልጣን ላይ ያለው ኃይል ለመናገር የሚያሳቅቅ የነውር ተግባር በአመራሮቻችንና አባሎቻችን ላይ እየፈጸመ ይገኛል። በተለይ በሰሜናዊ ምዕራብ ዞን ውድብ ናጽነት እዚህ ቦታ ላይ አይገባም እየተባለ እንዲሁም ይህ ፓርቲ የብልጽግና ተላላኪ ነው እየተባለ ስሙ ጥላሸት እየተቀባ ነው። የአባሎቻችን ቤተሰቦችም ከባድ ሕይወት እያሳለፉ ናቸው። ከደረሱት በደሎች ለመጥቀስ ያህል ገብረ ዮሐንስ ኃይሉ ከትግል ተመልሶ በአስገደ ወረዳ ስምረት ቀበሌ ባለፈው ዓመት ጥር ወር በወረዳው አስተዳደር ታስሮ ግርፋት ደርሶበት ተለቋል። ተመልሶም ታስሮ ተለቋል። ከዛ በኋላ ግን ሌሊት ማንነታቸው ያልታወቁ ታጣቂዎች ከልጆቹና ባለቤቱ ነጥቀው ወስደውት ከሳምንት በኋላ ተገድሎ ሬሳው በወንዝ ዳር ተገኝቷል።
ህይወቱ ያለፈ አባላቸው አስቀድሞ በወረዳው አመራሮች የግድያ ማስፈራሪያ ሲደርስበት ነበር ሲሉ ወንጅለዋል። ሌላ የፓርቲው አባል ባስገደ ወረዳ ብዙ ማስፈራሪያ ሲደርስበት ቆይቶ በታጠቁ ኃይሎች ታፍኖ ለአስር ቀናት ከቆየ በኋላ ከትናንት በስቲያ ተለቆ ጉዳት ደርሶበት ያልጋ ቁራኛ ሆኗል ብለዋል። ይህ የፓርቲው አባላት መንገላታት በተለይ ካወዛጋቢው የህወሓት ጉባኤ በኋላ እየተባባሰ መምጣቱን ያወሱት ሊቀመንበሩ በሰሜን ምዕራብ ዞን ያለውን የማዕድንና የመሬት ዝርፊያ የሚቃወሙ የፓርቲውን አባላት ችግሩን እንዳያጋልጡ ነው ይህ ችግር እየደረሰባቸው ያለው ብለዋል።
አድና ገዲፍና ከነ አድመይ ነው ፍጹም ሰላማዊ
አገራችንን ትተን አንሸሽም። ፍጹም ሰላማዊ ፖለቲካዊና ህጋዊ ትግል ነው እያካሄድን ያለ ነው። ይህ ሀገራችን ነው። ተፈናቃይ ህዝባችንን ለመመለስና በኃይል የተያዘውን መሬት ለመመለስ መስራት ነበር የሚገባን። መንግስታዊ ስርዓቱ እንዲተከል ነው መስራት የሚገባን።
የፓርቲው አባላት ደርሶባቸዋል ያሉትን በደል ለክልሉ ፍትህ ቢሮ ለማቅረብ ሰነድ ማዘጋጀታቸውንም ዶክተር ደጀን ጠቁመዋል። በጉዳዩ ምላሽ የጠየቅናቸው የትግራይ ክልል ሰሜናዊ ምዕራብ ዞን የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋይ አባዲ በዞኑ የሚንቀሳቀሱ ፓርቲዎች በሰላም ሀሳባቸው ለህዝብ እንዲያቀርቡ የሚያስ ምቹ ሁኔታ እንዳለ ጠቅሰው ክሱን ከሀቅ የራቀና ስም የማጥፋት ነው በማለት ተቃውመዋል።
በህጋዊ መንገድ ዝመጠ ዝኾነ ፖለቲካዊ ፓርቲ
ህጋዊ መንገድን ተከትሎ የመጣ ፓርቲ አባላቶቹን እንዲያገኝና አላማውንም ለህዝብ ለማስረጥ ሲመጣ በደስታ ነው የምንቀበለው። እንደ ዞን የጸጥታ ችግርም እንዳይገጥመው እንተባበራለን። አሁን የተነሱት ክሶች ትክክል አይደሉም። የዞኑን ህዝብና አመራር የማይወክል የተዛባ መረጃ ነው። ይህ ስም ማጥፋት ነው፣ መታረም አለበት።
ፓርቲው ለዞኑ የሰላምና ጸጥታ ቢሮ ያቀረበው ቅሬታ የለም ሲሉም አቶ ተስፋይ አባዲ ወንጀላውን አስተባብለዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ለቀዳሚው የዕለቱ አብይ ርዕስ ሙልጌታ ላመስግንና ወደ ፈንታሌ የሚወስደን ዘገባ ላሰማችሁ። የአዋሽ ፈንታሌው የመሬት መንቀጥቀጥና እስከ አዲስ አበባም ድረስ የሚሰማው ንዝረት መቀጠሉ ተዘግቧል። ከአዋሽ ፈንታሌ አካባቢ የተነሳ የመሬት መንቀጥቀጥ ንዝረት በአዲስ አበባ ከተማ አንዳንድ አካባቢዎች ትላንት ምሽትና ዛሬ ቀን ላይ መሰማቱ ተገልጧል። የመሬት መንቀጥቀጡ መነሻ ከፈንታሌ 10 ኪሎ ሜትሮች አካባቢ ባለ ርቀት ላይ መሆኑንና ከከርሰ ምድር አካባቢ የቅልጥ አለት ወደ መሬት እየሰረገ መምጣት ምክንያቱ መሆናቸውን በአዲስ አበባ ዩኒቨርሲቲ የመሬት ርዕደት ሳይንስ ተመራማሪና መምህሩ ፕሮፌሰር አታላይ አየለ አስረድተዋል። ሌላው የዘርፉ ተመራማሪና መምህር ዶክተር መሰል ኃይሌ በበኩላቸው አሁን እየተከሰተ ያለው አነስተኛ ሊባል የሚችል የመሬት ርዕደት መሆኑንና ቀስ በቀስም ኃይሉ እየወጣ መሆኑን የተሻለ እንደሆነ አብራርተዋል። ሁኔታው ለአዲስ አበባ የጎላ ስጋት ይፈጥራል ብለው እንደማይጠብቁ የገለጹት ሁለቱ ምሁራን፣ ሆኖም ቀጣይነቱና መጠኑ በግልጽ ሊተነበይ እንደማይችል እንዲሁም የጥንቃቄ እርምጃዎች መወሰድ እንዳለባቸው አሳስበዋል። ከአዋሽ ፈንታሌ የነዋሪዎችን አስተያየት በማካተት ኬኔዲ አባተ ተከታዩን አሰናድተዋል።
በአፋር ክልል አዋሽ ፈንታሌ ወረዳ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በአዲስ አበባ ከተማና በሌሎችም አካባቢዎች የሚስተዋለው ንዝረት ቀጥሏል። ከመስከረም 26 ጀምሮ በአዲስ አበባ ከተማ የመሬት መንቀጥቀጥ ንዝረቱ ለአራት ጊዜያት የተከሰተ ሲሆን ከነዚህም ሁለቱ ትናንት ምሽት ከአምስት ሰዓት በኋላና ዛሬ እኩለ ቀን 6 ሰዓት አካባቢ የተከሰቱ ናቸው። በከተማዋ አንዳንድ አካባቢዎች ንዝረቱ መከሰቱን መታሰብ ተችሏል። የመሬት መንቀጥቀጡ መነሻ ከሆነው አዋሽ ፈንታሌ አስተያየታቸውን የሰጡን ነዋሪዎችም ትናንት ምሽት ከአምስት ሰዓት በኋላ እንዲሁም ዛሬ ከቀኑ ስድስት ሰዓት ላይ በአካባቢው የመሬት መንቀጥቀጥ መከሰቱን ተናግረዋል። ክስተቱ በአካባቢው ከጀመረ ከአንድ ወር በላይ ማስቆጠሩንም የተናገሩት አስተያየት ሰጪዎቹ ይህም አንዳንድ ቤቶች እንዲፈርሱ ምክንያት መሆኑን፣ የምድር መሰንጠቅና የውሃ መፍለቅንም እንዳስከተል አመልክተዋል። ኑሪ ሹክና አስተያየታቸውን ከሰጡን አንዱ ናቸው።
መሬት መንቀጥቀጥ አለና በጣም ያሰጋ ሁኔታ ላይ ያለው ነው። ዛሬ ራሱ ስድስት ሰዓት ላይ በጣም ተንቀጠቅጧል።
ዛሬ ስንት ሰዓት ላይ?
ስድስት ሰዓት ላይ
ቀን ማለት ነው።
አዎ፣ ለሊት ደግሞ ሶስት ሰዓትም ተንቀጠቅጧል። በጣም ከባድ አምስት ሰዓት ከሀያ ላይ በጣም ተንቀጠቅጧል። ውሃም የወጣበት አለ፣ ቤትም የፈራረሱት አለ። ከጀመረ ወር ከምናምን ይሆናል እና እስከዛ ድረስ ያው መሬቱ ደግሞ በጣም እየተነጠቀ ነው። መሬት ደግሞ እንደ ከባድ መሳሪያ ይዘዋል። መሬት እንደ ከባድ መሳሪያ ይዘዋል። ሲንቀጠቀጥ ሰው ላ የደረሰ ጉዳት የለም። ሲንቀጠቀጥ አሁን ቤቶች ምናምን ይፈርሳሉ።
ሌላው የፈንታሌ ነዋሪ ፍቅሩ ማሞ ደግሞ ተከታዩም ብሏል።
እዛው አካባቢ ነኝ። ከጀመረ አንድ ወሩ ነው። አንድ ወር ከምናምን ነው ከጀመረ። አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ የሌላቸው ቤቶች ናቸው። በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተክቦ የድሮ ቤቶች እንደዛ ነገሮች ናቸው። ጉዳት እየደረሰ ነው። አንዳንድ ቦታ ላይ የመሬት መሰንጠቅ አለ። መሬት ተሰንጥቆ ደግሞ ከሌላ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው። እየተናዱ ያሉ ጋራዎች አሉ እና ያው ሰዎቹ አካባቢውን ለቀው አሁን አብዛኛው ከተማው ሰው አልባ የሚመስል በጣም ሁሉም ፈርሶ እየሸሸ ነው። ከከተማው እየወጣ ነው ያለው።
ምን ከተማ ነው?
ገጠሩም ከተማው ወደ አዋሽ ፈንታሌ ሳቡሬ ይባላል። አፋር ክልል ውስጥ በመጀመሪያ በትንሹ የነበረው ነገር እየጨመረ እየመጣ ነው። አሁንም ክፍተቱ ማለት ነው እና አራት ሰዓት ሙሉ ደግሞ ዝም ብሎ የሚቀጠቀጥባቸውም አካባቢዎች አሉ። እዛው አካባቢያችን ላይ ሆኖ ይለያያል የመንቀጥቀጡ ሁኔታ። እኛ ጋር በሶስት ቀን አንዴ በአራት ቀን አንዴ ነው። 24 ሰዓት ደግሞ የሚቀጠቀጥበት ቀን አለ። አሁን እዛቸው አካባቢ ላይ ሆኖ ማለት ነው።
ነዋሪዎች በስጋት ምክንያት አካባቢያቸውን ጥለው በመውጣት ላይ እንደሚገኙና በዚያው ያሉትም ምሽት ላይ ከቤት ውጭ በማደር ላይ እንደሚገኙም አስተያየት ሰጪዎቹ ገልጸዋል። በአካባቢው እንደ አውሮፓውያን በ1981 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹት በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላይ አየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ስለ ቀጣይነቱ አብራርተዋል።
የእኛ ተቋም ይህንን እየተከታተለን የቆየው እስካሁን የተመዘገበው በሬክተር ስኬል 5.3 ነው እና ከዚያም በታች 4.9፣ 4.8 እንደዚያም እና ብቻ በአዲስ አበባ አካባቢ እና በሌሎችም ከተሞች ያው እየተሰማ ነው ያለው እና እንግዲህ ቦታው መነሻውን አውቀነዋል። ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ እንደ 10 ኪሎ ሜትር እንደዚህ በፈረር የሚሆን አካባቢ ነው። አሁንም እየተካሄደ ነው ያለው። መንስኤውም ያው ከዚህ ከስምጥ ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥና የቅልጥ አለት ወደ ላይ እየሰረገ ስለሚመጣ ነው። ከጥልቀት ከስር ከመሬት ከርስ አካባቢ እና ይህ እንቅስቃሴ እየቀጠለ ነው እና አሁን እንግዲህ እንደኛ እንደ ባለሙያ ያው ቦታው ታውቋል። ንዝረቱም ቅርብ ርቀት እየተሰማ እንደሆነ ይታወቃል እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም። ግን ምንድን ነው ሊሆን እንደሚችል ስለማይታወቅ ለሕዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው። ቦታው ከየት እንደሚመጣ ታውቋል። ያው ንዝረቱ እየተሰማ ነው። በዚሁም ሊቀጥል ይችላል። የተወሰነ ጊዜ ሊቆምም ይችላል እና ይህንን አውቆ እንደ መንግስትም እንደ ሕዝብም እንደ ባለሙያም ሁሉም የየድርሻውን እየተወጣ ዝግጅት እያደረጉ መቀጠል ያስፈልጋል ማለት ነው።
በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ ያብራራሉ።
እኛው አነስተኛ የሚባሉት ውስጥ ነው የሚወድቀው። 5 በታች እስካሁን ኦከር ያደረጉት 5 በታች እንግዲህ 4.9 በኦክቶበር 6 ላይ የሆነው ክሎስ ቱ ሞደሬት ነው። ኢን ኤኒ ኬዝ አሁን እነኚህ ያሉት ከፍተኛ በጣም ደካማ ህንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያልሆኑ ቤቶች ክራክ አድርገዋል። የዚህ ሰሞኑን ማለት ነው። የሚገርመው ግን ብዛት አላቋረጥም። ዛሬም ነበረ ሰዎች ትንሽ ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ተማከር ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኝት ትንሽ ማለትም 4.5 4.6 ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው ያ መሬት ሲሰነጠቅ። ቀስ ቀስ እያለ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እነ ልካለን የታፈነ ነገር አሁን አንድ የትልቅ አንድ የታፈነ ነገር ከሚወጣ ቀስ ያለ ሪሊዝ እያደረገ ነው። በሳይንሱ ጥሩ ምልክ መጥፎ አይደለም። ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻልም። የጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይህን ሰሞን ካለውን ጋር ተያይዞ ቢሆን ከዚያም በኋላ ይመጣሉ በቃ ቀኑን ነው ማናቀው ፕሬዲክት ፐርስፔክ አይቻል።
በከርሰ ምድር አካባቢ ያለው የቅልጥ አለት እንቅስቃሴ እስከቀጠለ ድረስ ይህ ክስተት ቀጣይነት ሊኖረው እንደሚችል የገለጹት ምሁራኑ የመሬት መንቀጥቀጡ ከተነሳበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚስተዋለው ንዝረት የከፋ ጉዳት ሊያስከትል አይችልም ባይ ናቸው። ሆኖም በመንግስትና በህዝብ በኩል ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ተቋም ኢትዮጵያን ጨምሮ በመላው ዓለም ያሉ የመሬት መንቀጥቀጥ ክስተቶችን በየዕለቱ እየተከታተለና እየመዘገበ ሪፖርት እንደሚያደርግ የጠቆሙት ምሁራኑ ይህን መነሻ በማድረግ መንግስት አስፈላጊ እርምጃዎችን ያለመዘናጋት መውሰድ እንዳለበት አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። ወዲህ ወደ ዩናይት ስቴትስም ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን ሚልተን የሚል ስያሜ የተሰጠው ከባድ አውሎ ንፋስ የቀላቀለ ዝናብ ባለፈው ሳምንት አስቀድሞ የታቀደ ጉዟቸውን ለአንድ ሳምንት ካስተጓጎለው በኋላ ዛሬ ሐሙስ ወደ ጀርመን አቅንተዋል። ባይደንና የጀርመኑ መሪ ሁለቱም በቅርቡ ለዩክሬን ይፋ ያደረጉትን አዲስ የደህንነት እርዳታና የሚሰጡትን ድጋፍ አስመልክቶ ብርቱ ጫና እያጋጠማቸው መሆኑም ተመልክቷል። የአሜሪካ ድምጿ የዋይት ሀውስ ዘጋቢ አኒታ ፓውል ተከታዩን አድርሳናለች። ድርጅ ደስታ እንደሚከተለው ያቀርበዋል።
ፕሬዚደንት ጆ ባይደን በዚህ ሳምንት በዩክሬንና በሌሎችም ጉዳዮች ላይ ለመወያየት ጀርመንን የመጎብኘት እቅዳቸው ምንም እክል አልገጠመውም። ቻንስለር ኦላፍ ሹልዝ የባይደንን የአንድ ቀን ጉብኝት አስፈላጊነት አጽንኦት ሰጥተው የአሜሪካና ጀርመንን ግንኙነት አድንቀዋል። ዩክሬን በአጀንዳው ላይ በዋናነት ከተቀመጡት መካከል ነው። ዋይት ሀውስ ትላንት ረቡዕ እንዳስታወቀው ባይደን ሌላ የ425 ሚሊዮን ዶላር ጥቅል የደህንነት ድጋፍ መልቀቃቸውን አስታውቋል። የዋይት ሀውስ ቃል አቀባይ ጂን ፒየር
ፕሬዚዳንቱ እምነት አላቸው፣ ስለዚህ ጉዞ በጣም ጠንካራ የሆነ ዩክሬንን ከመከላከል ጋር በተገናኘ አጋሮቻችን ከሆኑት ስለ አንዱ በእርግጠኝነት በአጋርነት ጽኑ የሆነ ስሜት አላቸው። ፕሬዚዳንቱ ወደ ጀርመን ሄደው ቻንስለር ሹልዝን በቀጥታ ለማመስገን ይፈልጋሉ።
ባይደን ወደ በርሊን ለመሄድ ያሰቡት ባለፈው ሳምንት ነበር። እቅዳቸውን ያበላሸው ሚልተን የሚል ስያሜ የተሰጠው አውሎ ንፋስ ያስከተለው አደጋ ነው። አደጋው ስለ ዩክሬን ደህንነት ሊያካሂዱ ያሰቡትንና አሁን በኢንተርኔት የሚያካሂዱትን ስብሰባም እንዲያዘገዩ አስገድዷቸዋል። ዋይት ሀውስ ባይደን ቀደም ሲል ታቅዶ እንደነበረው ከዩክሬን መሪ ጋር ፊት ለፊት እንደማይገናኙ አስታውቋል። ሹልዝ ባለፈው ሳምንት ከፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ጦርነቱ ከማብቃቱ በፊት ዩክሬን ኔቶን እንድትቀላቀል የቀረበውን ግብዣ ጨምሮ ስለ ባለ አምስት ነጥቡ የድል እቅድ ሰምተዋል። ዜለንስኪ እቅዱን ትላንት ሐሙስ ለምክር ቤታቸው አቅርበዋል።
ሴ ፕላን የሞስቶም ዶፕሮቬደኛ ሬዙልታቲቭ ነው ሳሚቱ።
ይህ እቅድ ውጤታማ የሰላም ጉባኤ ለማካሄድና ጦርነቱን በእርግጥ የሚያስቆም ድልድይ ነው። ይህ እቅድ የእኛን የሰላም ተነሳሽነት ለመተካት ሳይሆን ሰላምን ቶሎ ለማምጣት የዩክሬንን አቋም ለማጠናከር የታሰበ ነው። ይህንንም ለማሳካት የምንችለው ከሁሉም አጋሮቻችን ጋር በመተባበር ነው። እንዲሁም ደግሞ በጀርመንም ድጋፍ እንመካለን።
አዲሱ የኔቶ ዋና ጸሐፊ ዩክሬን አንድ ቀን አባል ትሆናለች ሲሉ ትላንት ረቡዕ ተናግረዋል። ይህ አስፈሪ ጦርነት ዩናይትድ ስቴትስና አጋሮቿ በዩክሬን እጣ ፈንታ ላይ የተመሰረተ ፍላጎት ያላቸውን ባላንጣዎች ለመቋቋም አብረው እንዲሰሩ ያስገድዳቸዋል። የቀድሞው ፕሬዚደንት ባራክ ኦባማ የብሔራዊ ደህንነት አማካሪ የነበሩት ጀነራል ጄምስ ጆንስ ለቪኦኤ እንዲህ ይላሉ።
የኢራን፣ የሩሲያ፣ የቻይናና የሰሜን ኮሪያ ጥምረት ብለን ብንወስደው በጣም አደገኛ ነው። ያ እንደሱ አለመሆኑን ማስመሰል አንችልም። ስለዚህ ኔቶን ማጠናከር፣ የአውሮፓ ህብረትን ማጠናከር፣ የሁለትዮሽ ግንኙነትን ማጠናከርና ቭላድሚር ፑቲን በዩክሬን የበላይ እንዳይሆኑ ማድረግ የመሳሰሉ ተግባራትን ማከናወን አለብን።
ተንታኞች ይህ የባይደን ጉዞ ለወደፊቱ የዩክሬን ዕጣ እጅግ አስፈላጊ ሊሆን ይችላል ይላሉ። ዊሊያም ፓሜራንዝ ከዊልሰን ማዕከል
ባይደን የጀርመን ቆይታቸውን ዩክሬንን ስለ መርዳት አስፈላጊነት ያላቸውን አቋም በድጋሚ በማሰማት ሊጠቀሙበት የሚችሉ ይመስለኛል።
ጀርመን እና አሜሪካ ከአመት በፊት በጋዛ በተከሰቀሰው ጦርነት እስራኤልን በመደገፋቸው የተከሰቀሱ ተቃውሞችን አይተዋል። በተመሳሳይም ሁለቱ አገራት ባለፈው አመት የጸረ ሴማዊነት ክስተቶች መጨመሩን እየገለጹ ነው። ራሳቸውን እንደመካከለኛው ግራ ዘመም የሚመለከቱት ሁለቱም መሪዎች መንግስታቸው ለዩክሬንና ለእስራኤል የሚያደርገውን ድጋፍ ከሚነቅፉ ከቀኝ ዘመም ቡድኖች የፖለቲካ ተግዳሮቶች እየገጠሟቸው ነው። ሹልድ በቅርቡ ስደተኞችን የሚቃወመው ቀኝ አክራሪ ፓርቲና የጀርመን ፍትህ አካላት የተጠረጠሩ ጽንፈኞች በማለት በጠሯቸው ወገኖች በመሸነፍ የፖለቲካ ድጋፋቸውን አጥተዋል። ይህ ጉብኝት በወሳኝ ጊዜ የተደረገ ነው። ሁለቱም መሪዎች በምዕተ ዓመቱ መጨረሻ የተካሄዱ ጦርነቶች የአገሮቻቸውን እድልና የወደፊት እጣ ፈንታ እንዴት እንደነካው ጠንቅቀው ያውቃሉ። ስለሆነም አሁንም እነዚህ ሁለት ሰዎች ዓለምን የሚውጥ ሌላ ግጭት ላለማየት በአንድነት መጣር አለባቸው።
ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀደሙት ጥቂት ቀናቶች ውስጥ በድምፅ ብቻ የተላለፈና ዛሬ በምስል ጭምር ተሟልቶ የተሰናዳ ቅንብር ነው የምናሰማችሁ። ኢትዮጵያውያን ታዋቂ እንስቶች የተከበሩበት ምሽት ይላል። በስነ ጥበብና ስፖርቱ ስራ ፈጠራ ዘርፎች በሙያቸው ማህበረሰብን የጠቀሙ አፍሪካውያንን የሚሸልመው የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት ስነ ስርዓት በሜሪላንድ ክፍለ ግዛት ተካሂዷል። ታዋቂዋ የዘመናዊ ሙዚቃ አቀንቃኝ አስቴር አወቀና ጋዜጠኛዋ መዓዛ ብሩን ጨምሮ አምስት ኢትዮጵያውያትም የዘንድሮ ተሸላሚዎች ሆነዋል። አስማማው አየነው ተሸላሚዎቹን አነጋግሮ ተከታዩን አሰናድቷል።
በስፖርት በስነ ጥበብና በስራ ፈጠራ ዘርፎች በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር ታልሞ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ወይም በእንግሊዝኛው አፍሪካ ኢምፓክት አዋርድ የሽልማት ስነ ስርዓት እሁድ ጥቅምት 3 2017 ዓ.ም በሜሪላንድ ክፍለ ግዛት የኒው ካርልተን ከተማ ተካሂዷል። ዲሲ፣ ሜሪላንድ እና ቨርጂኒያን ጨምሮ ከተለያዩ ዩናይትድ ስቴትስ ግዛቶችና ከኢትዮጵያ የመጡ በርካቶችም በሥነ ሥርዓቱ ታድመዋል። ዋሽንግተን ዲሲ ውስጥ በተመሠረተው ኖቫ ኮኔክሽን በተሰኘ ተቋም የሚዘጋጀው ይህ የሽልማት ሥነ ሥርዓት ዘንድሮ አምስት ኢትዮጵያዊትን ለክብር ሽልማት አብቅቷል። የታዳጊ ኢትዮጵያውያንን ዕጣ ለማሳመር በትምህርቱ ዘርፍ በበጎ አድራጎት ሥራ የተሰማራችው ወይዘሮ ርብቃ ሄሌም ከተሸላሚዎቹ አንዷ ናት። የ11 ዓመት ታዳጊ ሳለች ወዲህ ወደ ዩናይትድ ስቴትስ የመጣችው ርብቃ ሄሌ በደብረ ብርሃን አዳሪ ትምህርት ቤት በማቋቋም በትውልድ አገሯ በትምህርት የወጣቶችን ህልም እውን ለማድረግ መትጋቷ ለሽልማቱ እንዳበቃት በሥነ ሥርዓቱ ተገልጿል። ከአዘጋጆቹና የሜሪላንድና በአካባቢ ያሉ ከተሞች አስተዳዳሪዎችም የእውቅና መግለጫ የተበረከተላት ርብቃ በትምህርቱ መስክ እየሰራችው ያለውን ሥራ በተመለከተ ከሽልማቱ በኋላ ለአሜሪካ ድምፅ ተከታዩን ብላለች።
አሜሪካን አገር ራሴን ለመቻል ፕሮጀክት ቲንኪንግ ክሪቲካል ቲንኪንግ የነበረ ትምህርት ስለሆነ ይህንን ነገር ወደ መምጣት ፈልጋለሁ ብዬ ነው እያሰብኩት። አሁን ያለን የ400 ልጆች አዳሪ ትምህርት ቤት ደብረ ብርሃን ኮኤድ ሆኖ እሱን የጀመርነው አምስተኛ ዓመት ነው። በዚህ ባለፈው ሜይ መጀመሪያዎችን ሲኒየርስ ግራጁዌት አድርገዋል። እነሱን አሁን ወደ ኮሌጅ እየሄዱ ነው እና አምስተኛ ክፍል ጀመረናል። ትልቅ ክብር ነው አይደለ? እኔ በጣም ደስ ብሎኛል፣ በተለይ ከኢትዮጵያኖች ጋር መገናኘት። ደግሞ ዛሬ ደግሞ ሌሎቹ ሸላሚዎች በጣም የታወቁ ሴቶች ስለሆነ በጣም ማከብራቸው መወዳቸው ሰዎች ለእኔ ራስ ትልቅ ኦነር ሆኑልኛል ተሰማኝ።
የዘንድሮ የአፍሪካ ተጽዕኖ ፈጣሪዎች ሽልማት በስፖርቱ ዘርፍ ሁለት ውቅ ኢትዮጵያዊት አትሌቶችን ሸልሟል። አትሌት ጉዳፍ ጸጋይንና አትሌት ትዕግስት አሰፋን። የዓለም አትሌቲክስ የወቅቱ የሴቶች 5000 ሜትር ክብረ ወሰን ባለቤት የሆነችው ጉዳፍ ጸጋይ በመካከለኛና ረዥም ርቀት ውድድሮች ለአገሯ ላበረከተችው አስተዋጽኦም ሽልማቱ ተበርክቶላታል።
በጣም ደስ ብሎኛል። ከዚህ በፊት ታላላቅ አትሌቶቻችን ሲሸለሙ በየአመቱ አይ ነበር በቴሌቪዥን እና እግዚአብሔር ፈቅዶት ደግሞ ዛሬ አዋርድ እዚህ ላይ ደግሞ እኔ ተመራጭ ሆኛለሁ። ስፖርቱ ብቻ ሳይሆን ማንኛውም ስራ ላይ ጠንክረ ስትሰራ ነው ያው መውደቅ መነሳት እንዳለ ሆኖ ትልቁ ለሰው አስተማሪ የምትሆነው ግን ስትወድቅም ጠንክረ መነሳት ነውና ያው ጠንክሬ ለቀጣይ ቆንጆ ውጤት አመጣለሁ። ጠንክረ ስትሰራ የስኬት ደግሞ እንደዚህ አበረታታች ነገር ስታገኝ ደግሞ የበለጠ እንድትሰራ ያረግሃል። እውቅና ለአትሌት በጣም ትልቁ ሞራል ነውና በጣም ነው ደስ ያለኝ። ግራንድ አፍሪካን ራን አዘጋጅ እንደዚሁ አዋርድ አዘጋጆቹ በጣም አመሰግናለሁ።
በፓሪስ ኦሎምፒክ ያሰብኩትን ያህል ውጤት ማምጣት አልቻልኩም ያለችው ጉዳፍ ስለቀጣይ ህልሟም ለአሜሪካ ድምጽ ተከታዩን ብላለች።
ዘንድሮ መጀመሪያ ዳይመንድ ሊግ ቆንጆ ሰዓቶችን ብጭ ነበር፣ የአመት ሁለተኛ ሶስተኛ ፈጣን ሰዓቶች። በኋላ ግን በጣም በጉጉት ስጠብቀው ነበረው፣ አልተሳካልኝም። በህመም ምክንያት ያው በጊዜያዊ የሆነ ህመም አሞኝ ነበር። አትሌት እግር ህመም ብቻ ሳይሆን ብዙ ነገር አለና እነሱ አስተካክዬ እንደ ትናንቱ ቆንጆ ሁኜ እመጣለሁ። ጥሩ ውጤት ለማምጣት ከእግዚአብሔር ጋር ጤናዬ ከሰጠኝ እመጣለሁ።
ሌላዋ የምሽቱ ተሸላሚ እስከ ሽልማቱ ቀን ድረስ የዓለም የማራቶን ውድድር የሴቶች ክብረ ወሰን ባለቤት የነበረችው ትዕግስት አሰፋ ናት። ትዕግስት ይዛው የቆየችው ክብረ ወሰን ባለፈው እሁድ በቺካጎ ማራቶን 2024 የሩጫ ውድድር በሴቶች ኬንያዊቱ አትሌት ሩቼ ፒንጌቲች መሰበሩ ይታወቃል። በረዥም ርቀት ለአገሯ ላበረከተችው አስተዋጽኦ የምሽቱ የአፍሪካ ተጽዕኖ ፈጣሪዎች ተሸላሚዋ ትዕግስት አሰፋ በማኅበረሰቧ ለሽልማት በመብቃቷ የተሰማትን ለአሜሪካ ድምፅ እንዲያጋርታለች።
አፍሪካ አዋርድ ላይ በመሸለሜ ትልቅ ደስታ ነው። ከዚህ በኋላም እጅግ ስራዬን አክብሬና በጠንክሬ እንድሰራ ነው የሚያደርገኝ። ይሄ ቦታ ውጭ ሀገር በሚኖሩት ወገኖቼ ፊት ለፊት ይህንን ሽልማት በማግኘቴ እጅግ በጣም ደስተኛ ነኝ። ከዚህ በኋላም ስራዬን አክብሬ ከዛ በላይ ጠንክሬ ሰርቼ ህዝቤን ማስደሰት እፈልጋለሁ።
በቀጣይ ጊዜ ምን እንጠብቅ? ቀጣይ ህልሞችሽ ስ ለነሱ አጋርኝ ነ እንጃል
እግዚአብሔር ከፈቀደና ጤናዬን ከሰጠኝ ሪከርድ ማሻሻል እፈልጋለሁ። ከዚህ የራሴንም ሪከርድ ያለምንም ሪከርድ ማሻሻል እፈልጋለሁ። እግዚአብሔር እንደሚፈቅድልኝም ሙሉ እምነት አለኝ።
ሽልማቱ መሰጠቱ ቀጥሏል። አሁን ደግሞ ተራው በኢትዮጵያ ሚዲያ ታሪክ የመጀመሪያውን የግል ኤፍኤም ሬዲዮ መስራቿ የማዛ ብሩ ነው።
ለማዝ ያለንን ክብርና ፍቅር እባካችሁን ሞቅ ባለ ጭብጨባ ጭምር ግለጹልን።
ማዛ በሸገር ራዲዮና ቀደም ሲል በሰራችባቸው የኤፍኤም ራዲዮ ጣቢያዎች በምታቀርባቸው ዝግጅቶች ላበረከተችው አስተዋጽኦ የአፍሪካ ተጽዕኖ ፈጣሪው ሽልማት ተበርክቶላታል። ማዛ በመድረኩም የሚዲያ ነጻነትንና የሸገር ራዲዮ ጣቢያን ጨምሮ በኢትዮጵያ ያሉ መገናኛ ብዙሃን እያበረከቱት ያለው ሚና በተመለከተ ንግግር አድርጋለች።
ሸገር is a radio station built by journalists with very limited resources. We were the pioneers of private radio.
ሸገር ጋዜጠኞች ውስን በሆነ አቅም የገነቡት የራዲዮ ጣቢያ ነው። በኢትዮጵያ የግል ራዲዮ ፈርቀዳጆች ስንሆን ብዙ ፈተናዎችን ታግለን ነው እዚህ የደረስነው። አሁን ግን ከኛ ትግል የተማሩ 30 የግልና የማህበረሰብ ራዲዮ ጣቢያዎች ኢትዮጵያ ውስጥ ይገኛሉ። ከኢትዮጵያ ውጪ በመጓዝባቸው አካባቢዎች ለሰዎች የራዲዮ ጋዜጠኛ ሆኜ እንደምሰራ ስነግራቸው በኢትዮጵያ ያለው ራዲዮ ከምዕራቡ ዓለም ካሉት ራዲዮ ጋር ተመሳሳይ አድርገው ይቆጥሯቸዋል። ሸገር ሙዚቃ ብቻ የሚሰማበት ወይም ወሬ ብቻ የሚወራበት የራዲዮ ጣቢያ ነው ብለው ያስባሉ። ነገር ግን ራዲዮ ኢትዮጵያ ውስጥ የእውነትም የብዙሃኑ መገናኛ ነው። ራዲዮ የመረጃና የማህበረሰብ ግንባታ ግብአት ነው። ሰዎች የመኖሪያ ቤትን፣ የህግ ጉዳዮችን ወይም ከውሃና ከመብራት አገልግሎት ጉዳዮች ጋር የተያያዙ ችግሮቻቸውን በሚመለከት ድጋፍ ለመጠየቅ ወደ ሸገር ይደውላሉ። እኛ ደግሞ ድምጽ እንሆናቸዋለን።
በየመሃሉ በድምፃዊት ራሄል ጌቱ ዜማ እየታጀበ የቀጠለው ሽልማት በስተመጨረሻ ሲጠበቅ የነበረውን በኢትዮጵያ ሙዚቃ የገነነ ስም ያላት ተወዳጇ የዘመናዊ ሙዚቃ አቀንቃኟ አስቴር አወቀ ስም ከመድረክ ሲጠራ ታዳሚው ከመቀመጫው ተነስቶ ነው ለአስቴር ያለውን ፍቅርና ክብር የገለጸላት። አስቴር አወቀ ዓመታትን በተሻገሩ የጥበብ ሥራዎቿ በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ ተወዳጅነትን አትርፋለች። ለዚህ ሥራዎቿ ክብር ሽልማቱ ሲበረከትላትም መድረክ ላይ ሆናም በነበራት መለስተኛ የጉሮሮ ሕመም የተነሳ የአባይን ልጅ እንዲሉ ድምጿን ማውጣት ባለመቻሏ መልእክቷን በቤተሰቦቿ በኩል ነበር ያስተላለፈችውም።
ኦነር ነው እሷ መክሊቷን በልጅነቷ አውጣ መክሊቷን ይዛ እስከዚህ ደረጃ ድረስ ያለች እህት ጓደኛም እናትም ኢትዮጵያዊቱ ሁሉ ነገር ናት ለእኔ። ከሙዚቃዋ ውጭ የአስቴር ልብ ያልጎበኘና ያላየ ሰው ያለ አይመስለኝም። የመጨረሻ ደግ
ሰው አክባሪ መድረክ ላይ እንደምታዋት ሳትሆን አንገቷን የደፋች እመቤት፣ እህት፣ ኢትዮጵያዊት እናት ናት። ስለ እሱ እናመሰግናለን።
በየዓመቱ የሚካሄደው የአፍሪካ ተጽዕኖ ፈጣሪዎች ሽልማት በርካታ በጎ አስተዋጽኦአቸውን ያበረከቱትን መዘከሩን ይቀጥላል ያሉት ያዘጋጁ የኖቫ ኮኔክሽን ኃላፊ ዶክተር ጋሻው አብዛ፣ ይህም ለበርካቶች መነሳሳት እንዲፈጥር ታስቦ የተደረገን ይላሉ።
በየዓመቱ እንግዲህ በሶስት መድረክ ዘርፍ ነው ለዚህ ሽልማት እጩዎችን የምናቀርበው፣ በኪነ ጥበቡ፣ በስፖርቱና በስራ ፈጠራ እና የተለያዩ መመዘኛዎች አሉ። ወደ 24 የሚሆኑ መስፈርቶች አሉት። የሚቀጥለው ዓመትም እጩዎች እንደዚህ እናውቃቸዋለን እና በዘንድሮም ዓመት እንዳጋጣሚ የሆነው ሁሉም ሴቶች የሆኑ ተሸላሚዎች በእኛ ሽልማት ላይ ለመታጨትና ለመሸለም በቅተዋል። ስሙ ራሱ ኢምፓክት ነው የሚለው ተሻጋሪ ለውጥን፣ ተሻጋሪ ተጽዕኖን፣ ተሻጋሪ አስተዋጽኦን ያበረከቱ የማይቻል የሚመስልን ነገር ችለው ለእኛ ተምሳሌት የሆኑበትን ኢምፓክት ነው የሚለው ሽልማቱም እና የዚህ አይነት አስተዋጽኦና ድርሻ ያበረከቱ ወገኖቻችንም በሕይወት ያሉትን በእነዚህ ዘርፎች የምናወድስበት የምናመሰግንበት የበለጠም ደግሞ አደራ የምናስቀምጥበት አጋጣሚና መድረክ ነው።
በምሽቱ ዝግጅት ላይ የሽልማት ስነስርዓቱ የተካሄደባት የሜሪላንድ ኒው ካርልተን ከተማ ከንቲባ ካትሪና ዶድሮን ጨምሮ የዋሽንግተን ዲሲና የአሌክሳንድሪያ ከተሞች አስተዳዳሪዎችና ተወካዮች እንዲሁም በሜሪላንድ ክፍለ ግዛት የሞንቶጎመሪ አውራጃና የግዛቱ አገረ ገዢ ጽህፈት ቤት ወኪሎች የተገኙ ሲሆን ለተሸላሚዎችም ላቅ ያለ ሥራ ለሰሩ ግለሰቦች የሚሰጥ የእውቅና ማረጋገጫ አበርክተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ሌላ ቅንብር ነው የምወስዳችሁ። ሮትራክት እድሜያቸው ከ18 እስከ 30 የሆኑ ወጣቶች ተሰባስበው በበጎ ፈቃደኝነት ማህበረሰቡን የሚያገለግሉበት ከተለያዩ የሙያ ባለቤቶች ጋር ሀሳብ የሚለዋወጡበትና የአመራርና የመልካም እሳቤ ክህሎታቸውን የሚያዳብሩበት ክበብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎት ለመስጠት በሚንቀሳቀሰው ሮታሪ ክለብ ስር የወጣቶች ክንፍ የሆኑት ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተፍ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ስመኝሽ የቆየ የሮትራክት አባል የሆኑ ወጣቶችን አነጋግራ ክበቡ በኢትዮጵያ የበጎ ፈቃደኝነት ባህል እንዲዳብር እያደረገ ያለውን አስተዋጽኦ ታስቃኘናለች።
ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሀረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከሚንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል።
ሮትራክት ማለት ጠቅላላ አድርጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ ዓላማ እና ኮሚኒቲያቸውን መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸው ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው።
የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ እያለ ለተቸገሩ የማህበረሰብ አባላት የምግብና የቁሳቁስ ድጋፎችን በማሰባሰብ ነው። 12ኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል። አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው።
ሌላኛው ደግሞ ራንደም አክት ኦፍ ካይንድነስ እንመለዋለን። እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዚቲቪቲ ማጋባት፣ ስለ ፒስ ማውራት፣ እንደዚህ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚህ አይነት ፖስቶችን በማጋራት ፖዚቲቪቲ ኮሚኒቲ ላይ እንዲንጸባረቅ የምናደርግበት እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር የምናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከእነሱ ጋር የምናሳልፍበት ጊዜ አለ፣ ጥቁር አንበሳ ካንሰሩ ማንጋ ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይ የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል፣ ሳሙናዎች ምናምን እንደዚህ ቀላል አላቂ እቃዎች የምንላቸውን መጀመሪያ ሰብስበን ከኮሚኒቲው ከሰበሰብን በኋላ መልሰን ሪሃብ ቪዚት አድርገን ከነሱ ጋር የምናሳልፍበት ፕሮጀክቶች አሉ።
በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት 8 ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች።
የሮትራክት ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየአመቱ ፕሮጀክታችን ሃሽታግ ደቦ ይባላል። ልክ ወደ ክፍለ ከተማ ወይም ቀበሌ በመሄድ የድሃ ድሃ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሰስመንት ይሰራል። ሶ ማምን ያስፈልጓል፣ እሱን አሰስ በማድረግ አንድ ፋሚሊ ሰሌክት ይደረጋል ማለት ነው። ሶ ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያውቃሉ። ቤቶችን ከታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆችም ሆነ ልጆች መጀመሪያ የስራ የመስራት አቅም አላቸው ወይ ነው ቼክ የምናደርገው። ሶ ስራ መስራት አቅም ካላቸው እነኚህ ስሞል ቢዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው።
የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የ27 ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር። በሮትራክት ስር ከተቀላቀለች በኋላ ግን ህይወቷን የቀየረ ልምድ እንዳገኘች ትናገራለች።
በጣም በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው። ማይ ላይፍ አሁን ሁላችንም የምንለው ሁሌም ዌር ፕራውድ ሮትራክተርስ ነው እና እንኮራበታለን። ራሱ ሰዎችን በደንብ ትገናኝበታለሽ። ከዛም እንዳልኩሽ ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ፣ አሁን እንደውም ሌላ ሜንሽን ላደርግልሽ የምፈልገው ሌላ ፕሮጀክት የሰራሁት ከሮትራክት ክለብ ኦፍ አቡጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ ለልጆቹ። እነኚህን ደብተር፣ እርሳስ፣ ላጲስ፣ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብዬ አምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ለዛም ነው በጣም ወደው ሮትራክተር መሆኔ።
የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤናና የአካባቢ ጥበቃን ጨምሮ 7 ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል።
ያላተረፍኩትን ጠይቄ በጣም ደስ የሚል ሳቲስፋክሽን አለው። በቃ በቃላት ማገልጭው በቃ መስጠት ደስ ይላል። ብቻ ኤኒ ነገር ምን አይነት ደስታ ልበልሽ፣ በቃ በምንም እንትን ልታኪማቸውን ደስታ አንዳንዴ የምንላቸዋለሁ ጓደኞቼ፣ ስንሰጥ ለራሴ እንደሰጠው ነው የምቆጥረው። ለራሴ ደስታውን ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፌ እድለኛም ነኝ እና ሌሎችም ደግሞ አውቀው እንደዚህ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል።
የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን፣ እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማህበረሰቡንም ሕይወት መለወጥ ያስችላል ይላሉ።
ማህበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜምበሮች እያፈሩ ስለሆነ የሚሄዱት በአመቱም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ፣ የሁሉ ወጣት ኃይል አንድ ላይ ተባብሮ ደግሞ እንደዚህ አይነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖረው፣ በሀገርም ደረጃ በከተማም ደረጃ፣ በአዲስ አበባ ብቻ ሳይሆን በአጠቃላይ።
ትውልድና ቤነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት።
ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አርጎ የምልበት ምክንያት እሱ ነው። እኔ አሁን እንዳልኩሽ ዩኒቨርሲቲ ተማሪ እያለሁኝ በቃ ምንም ኤክስፖዠሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣሁትኝ እና በዛም ምክንያት አሁን የምሰራበት እንዳልኩሽ ኢቨንት እና ማርኬቲንግ ነው። ሶ ኢቨንት ማዘጋጀት የጀመርኩት እዚሁ ሮትራክት ላይ ያለውኝ ነው፣ ወይም ደግሞ ቮለንተር ስራዎችን ስሰራ ነው። ሶ የተለያዩ ነገሮችን ስናደርግ ከቲም ጋር ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ፣ ኮሚኒኬሽን ታዳብሪያለሽ፣ እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ካሪ አውት ማድረግ ይቻላል የሚለውን ነገር በጣም ተምሬበታለሁ።
ይሄ ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮትራክት ነው። እንዴት ነው ኮሚኒኬት አድርገን የቲም ወርክ ኔጎሽዬሽን ስራዎች እንዴት ነው ማሳመን የምለውን፣ ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችው፣ ብዙ አይነት የሰው ባህሪ ያጋጥምሻል እና በነፃ ደግሞ ካገለገልሽ ተከፍሎት ቢሆን ኖሮ እንዴት ያገለግል። አሁን ያገኘሁት ራሱ ስራዬን ስለ ሮትራክት የምታውቅ ነች ማናጀራችን እና ከእሷ ጋር ራሱ ይሄኛው ባክግራውንዱ መኖሩ ለእኔ ጠቅሞኛል አሁን ላለሁበት ስራ ማለት ነው።
ወጣቶች ያላቸውን ጊዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው የሚሉት ወጣቶች ባገኙት አጋጣሚና ጊዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። አሁን ደግሞ ወደ ተከታዩ ቅንብር ነው የምንሻገረው። ትውልደ ኢትዮጵያውያን በቴክኖሎጂው መስክ ከሚገኙ የተሻሉ የስራ አማራጮች ተጠቃሚ እንዲሆኑ የሚያግዙ የስልጠና ተቋማት ዋሽንግተን ዲሲና አካባቢዋ እየተበራከቱ መሆናቸውን ይመለከታል። ከነኚህም መካከል አንዱ አሞኒም ሶሉሽንስ የቀደመ ቴክኖሎጂ መስክ ልምድ ለሌላቸው ትውልደ ኢትዮጵያውያን አጫጭር ስልጠናዎችን በመስጠት ለቁም ነገር ያበቃ ነው። ከሰሞኑ ተቋሙ ባሰናዳው መድረክ ከቀድሞ ሰልጣኞቹ ስኬት ከመከበሩ በተጨማሪ በስራ ገበያ ውስጥ አስፈላጊ ስለሆኑ ክህሎቶች የባለሙያዎችን ምክርና ልምድም አስተናግዷል። የአቅም ግንባታና የትስስር መርሃ ግብሮችንም አከናውነዋል ይለናል በዝግጅቱ ላይ የተገኘው ሀብታሙ ስዩም በተከታዩ ቅንብሩ።
በወዳጅ ደንብ የሚጨዋወቱት እኒህ ትውልደ ኢትዮጵያውያን አብዛኞቹ በተለያዩ የአሜሪካ ከተሞች ውስጥ በሚገኙ የግልና የመንግሥት ተቋማት ውስጥ የተሰማሩ የመረጃ ቴክኖሎጂ ባለሙያዎች ናቸው። ለባለሙያዎቹ መገናኘትና መተሳሰር ምክንያት የሆነው ተቋም አመኒየም ሶሉሽንስ ይሰኛል። ከሙያ አጋሯ ጸጋዬ ሽምብር ጋር በመሆን ተቋሙን የመሠረተችው የተቋሙ ሥራ አስኪያጅ የሚላ ተሰማ ተቋሙ በአራት ዓመታት ዕድሜው ትውልደ ኢትዮጵያውያን በቴክኖሎጂው ዘርፍ ይሳካላቸው ዘንድ የሚረዱ ቁልፍ ሥልጠናዎችንና የማማከር አገልግሎቶችን ሲሰጥ እንደቆየ ትናገራለች።
ትምህርቱን የምንሰጠው የስኪል ቤስ ትሬኒንግ ነው። የአይቲ ስኪል ቤስ ትሬኒንግ ነው። ፎከስ የምናደርገው የማይክሮሶፍት ፕሮደክቶች ላይ ነው። እነዚህን ስልጠናዎች ኢትዮጵያ ተምረው መጥተው እዚህ ሀገር ግን ትምህርት ቤት የመሄድ እድል የሌላቸው ሰዎች አንድ፣ በሌላ በኩል ደግሞ እዚህም ሀገር መጥተው ተምረውም ወደ ማርኬቱ መግባትና ስራውን ማግኘት ከባድ ይሆናል፣ ፕራክቲካል የሆነውን ነገር ስለማያገኙት ማለት ነው። ሶ ሪል ወርልድ የሆኑ ፕሮጀክቶችን በማሰራት ለማርኬት ብቁ እንዲሆኑ ስራ ማግኘት እንዲችሉ እናደርጋለን ማለት ነው። እና ከሀገር ቤት የመጣውንም ሰርቭ እናደርጋለን። ከዛም ደግሞ እዚህ ተምሮም ኮሌጅ ሄዶም ከዛ በኋላ ደግሞ ወደ ስራ አለም ለመግባት የሚዘጋጀውንም ወጣቱንም በዛ መልኩ እያገለገልን ነው ማለት ነው። እና እንዳልኩ ኦልሞስት 20ኛ ባቻችንን አሁን በቅርብ እንጀምራለን። 19 ባቾች ላይ ሰርተናል። ስራችን በጣም ምናምነው ብቁ የሆኑ ሰዎችን ማፍራት ላይ ነው።
በዘርፉ አስፈላጊውን እውቀትና ስልጠና ያገኙ ትውልድ ኢትዮጵያውያን በስራ ገበያ ውስጥ ነጥረው ለመውጣት የቀጣሪዎችን ትኩረት ለማግኘት ሌላ የቤት ስራ ይጠብቃቸዋል። እዚህም ያግዝ ዘንድ ተቋሙ የአቅም ማጎልበትና ማነቃቂያ መርሃ ግብሮችን ሲያሰናዳ መቆየቱን ጀሚላ ታክላለች።
ቴክኒካል ነገሩን ከማስተማር ባለፈ ጎን ለጎን ደግሞ ራሳቸውንም መሸጥ እንዲችሉ መስራት የሚችሉትን ነገር የትኛውም ኦርጋናይዜሽን ቢገቡ ምን አይነት ቫልዩ ማምጣት ይችላሉ ወደ ቴብሉ የሚለውን ነገር ማስረዳት እንዲችሉ ደግሞ የኢምፓወርመንት ፕሮግራም አለን። ያንን ኢምፓወርመንት ፕሮግራማችን በጣም ሰፊ ኢምፓክት ስላለው ለኮሚኒቲው ክፍት አድርገ ነው ከተማሪዎቻችን ውጪም ለሁሉም እንዲደርስ አድርገ ነውና የፍሪ ኮሚኒቲ ኢምፓወርመንት ፕሮግራሞቻችን በየሳምንቱ ሁሉም ሰው ሊማርባቸው ሊያድግባቸው ራሱን ሊለውጥባቸው ቤተር ቨርዥኑን አንላክ ሊያደርግባቸው የሚችሉ ፕሮግራሞችን በየሳምንቱ ነው መንሰራው ማለት ነው።
ከሰሞኑ አሌክሳንድሪያ ቨርጂኒያ ውስጥ የተከናወነው መርሃ ግብር ተቋሙ በሰጣቸው ወደ 20 የሚጠጉ ዙር ስልጠናዎች ውስጥ ያለፉና ለቁም ነገር የበቁት ወደ ኢትዮጵያውያን በዋነኝነት የተገናኙበት ነበረ። ስኬታቸውን ያከበሩበት ጠቃሚ ልምዶችንም የተቀያየሩበት ጭምር። ከቴክሳስ ግዛት የመጣው የኮምፒውተር ቴክኖሎጂ ባለሙያ ከድር ሁሴን ከስልጠናና አማካሪ ተቋሙ ቀደም ሰልጣኞች መካከል አንዱ ነበረ። ከአድካሚ ጉልበት ስራ ተላቆ ዛሬ የደረሰበት ደረጃን ሲቃኝ የትምህርትና ስልጠና ተቋማት ትውልድ ኢትዮጵያን ከተለመዱት የሥራ መስኮች ተሻግረው ከሚገኙ መልካም ዕድሎች ተጠቃሚ መሆን እንዲችሉ የማድረግ አቅማቸውን እንዲገነዘብ እንዳስቻለው ያውሳል።
እኛ እዚህ ሀገር ስንመጣ መጀመሪያ የተቀበሉን ሰዎች የነበሩት ህይወት እናውቀዋለን። እንደመጣንም አብዛኞቻችን ወደ ልክ ባይ ዲፎልት እንዳገኘ ነው ይመስል ወደ ጉልበት ስራ ነበር የምንሄደው የነበረው ማለት ነው። ይሄ ነገር መቀየር አለበት ብዬ አምናለሁ። በጣም በውስጤም እንድገባም እንዳስተምር የሚያደረገኝ የሚመጣው ትውልድ ከዚህ ህይወት መውጣት አለበት፣ ከጉልበት ህይወት መውጣት አለበት፣ ወደ ተሻለ ነገር ትልቅ ደረጃ መድረስ አለብን ብዬ በጣም አምናለሁ እና ከዚህ አንጻር የተለያዩ ትምህርት ቤት ያሉ ሰዎች ገንዘብ ብቻ ፍለጋ ሳይሆን ትውልድን መቀየር ያለውን ኮሚኒቲ የተሻለ ቦታ ማድረስ በሚል ተግቶ ቢሰሩ ሌሎች ማህበረሰቦች ደግሞ ይሄ ድል ተጠቃሚ ቢሆኑ በተለይ ትንሽ ኮርሶች ወጪ ሳያስወጣን እዳዋ ሳይከተን ረጅም ጊዜ ሳይወስድብን በአጭር ውስጥ ጥሩ ደሞዝ የምናገኝበት ጥሩ ለውጥ የምናመጣበት እንደዚሁም ደግሞ ጥሩ ደረጃ ቤተሰቦቻችን የምናስተዳድርበት ከራሳችን አልፈን ደግሞ ለሰውም የሚያበቃን ስራ አይነት ስለሆነ እንደዚህ አይነት እድል ላላገኙ ሰዎች ከዚህ እድል እንዲጠቀሙበት ይህን እድል የከፈቱ ደግሞ የትኛውም ትምህርት ቤቶች በርቱ፣ ቀጥሉበት፣ ግን በተቻላችሁ መጠን ቀርጸን ጥሩ ቦታ ለእንድናደርስ በሚል መልክ አስተላልፋለሁ።
በአንድ ወቅት የቴክኖሎጂው መንደር አዲስ ተማሪ የነበረው ከድር ዛሬ ሌሎችን እውቀትና ክህሎት የሚያስታጥቅ ያወቀውን የሚያጋራ መምህር ሆኗል።
ትልቁ ነገር ምንድን ነው? አንድ ሰው ለራሱ ተጠቅሞ ራሱ ጋር ማስቀረት ይችላል፣ ግን ያየው ጥሩ ነገር ካለ ደግሞ ለሰዎች ማስተላለፍ የመሰለ ትልቅ ነገር የለም። እኔ ያየሁት ነገር አለ፣ ከተማርኩ በኋላ ለውጦች አሉ። ይህንን ነገር ደግሞ ሌሎች ሰዎች ይህን እድል ላላገኙ ሰዎች እድሉን ለመስጠት ወስኜ በዚህ ውስጥ ገብቻለሁ ማለት ነው። ለምን ትክክለኛ ነገር ነው ብዬ አምናለሁ። እንደዚሁም ደግሞ መረዳዳት የሚባለው ነገር አለ። የሰው ልጅ ጥሩ ነገር ካገኘ ጥሩ ነገር ይመኛል እና በዚህ ህይወት ላይ የሰው ልጆችም በተለይ እንዳለኛ ኮሚኒቲ በእንደዚህ አይነት ህይወት ላይ እንዲሄድ ስለምፈልግ ከዚህ አንጻር ነው ወደዚህ የተመለስኩት።
በዚህ መርሃ ግብር ላይ ባለሙያዎች ከስራ ፍለጋና ስራ ቦታ ጋር ተያያዥ የሆኑ የአእምሮ ጤና ምክር ሀሳቦችን አጋርተዋል። በህይወት የሚገጥሙ ከባድ መሰናክሎችን አልፎ ለስኬት መብቃት የሚቻልባቸውን የግል ልምዶችም አጋርተዋል። ለአመታት ከቆዩበት ስራ መቀነሳቸውን ተከትሎ ለበርካታ ውጣ ውረዶች ቢዳረጉም ለወጣቶች ብቻ የተተወ የሚመስለውን የቴክኖሎጂ መስክ በመቀላቀል አስፈላጊውን ስልጠናን በመውሰድ ዛሬ በአሜሪካ ፕሬዚደንት መናገሻ ዋይት ሀውስ ውስጥ በማገልገል ላይ ያሉት አቶ አለማየሁ አራጌ ሌሎች ይማሩበት ዘንድ ልምዳቸውን ካጋሩት መካከል ናቸው።
ፋይናንሻል በጣም ችግር ውስጥ ገባው ልጆች ሲተን እና ከቤት ወጣም ተፈነቀል በትናንትና ሁለት ነበረ ስቶሬጅ ያወጣሁት ከስድስት ዓመት ስቶሬጅ ካስከፋ ከ2018 ግን ከ2016 እስከ 2018 ድረስ ምን እየሰራሁ ነበር? ሻርፖይንት ላይ ተማርኩት። ሻርፖይንት ላይ ነው ያተኮርኩት። በቃ ልጆቼ በሚሰጡኝ በዛ እየተዳደርኩኝ ሳምታይምስ ማክዶናልድ ቤት ይህፍ ያን ግብር ከምሳ ሳንዱች እየበላ ሻርፖይንት ላይ አልተላቀቁ 2021 ይሁን እንግዲህ 2016 የጀመርኩት አፍተር ስንት ማለት ነው 5 ይርስ ዋይት ሀውስ ራኬ አሁን ምንድን ነው ይህን ሁሉ ያደረገኝ ማለት ልተው ችል ነበር አይደለ አቋርጠው ችል ነበር
ለእናንተም አሁን አለማየት በሚያወራው ከአምስት ዓመት በኋላ ስራ አገኘና ምንድን ነው ልትሉ ትችላላችሁ። ዋናው ቁም ነገሩ ምንድን ነው የምትማሩት? ፕሬስ ጽናት።
ምሽቱ በአጭርና ረጅም የመረጃ ቴክኖሎጂ ስልጠናዎች አልፈው ለፍሬ የበቁት ልምዳቸውን ያጋሩበት ብቻ ሳይሆን አስፈላጊ ስልጠናዎችን ጨርሰው በሥራ አሰሳ ላይ ያሉ ወጣቶች ትስስር የሚፈጥሩበት ከቀደሙት የሚማሩበት እንዲሆንም ወጥነዋል። በመርሃ ግብሩ ላይ ያገኘናት ሰብለ ወንጌል ገብረ መልአክ በቅርቡ ያጠናቀቀችውን ስልጠና ለላቀ ፋይዳ ለመዋል ታልማለች።
እዚህ ሀገር ከመጣሁ ገና በቅርብ ጊዜ ነው የመጣሁት። ሰው ትሬኒንጉን የጨረስኩት አሁን ነው። ወደ ማርኬት የሚወጣው አሁን ነው ማለት ነው። ሰው እየጠቀመኝ አዲስ ስኪል ተምሬያለሁ። አዲስ ፕሮፌሽን ነው ለእኔ። ትልቅ ማርኬት ነው ጆይን ያደረግኩት። ላይፍ ቼንጂንግ ነው። ዋይድ የሆነ ትሬኒንግ ነው፣ ግን በሀገራችን ቋንቋ ነው ፕሮቫይድ የሚደረገው ለኮሚኒቲው ማለት ነው። እኔንና መሰል እህቶቼ ተመሳሳይ ጥቅም ጠቅሟል። በእኔ እድሜ ወጣት ሆነ ወደ አሜሪካን ሀገር ለሚመጡ ሰዎች የተለመደ አለ። ኦፍኮርስ ከታች መጀመር ጥሩ ቤዝ እንዲኖረን ያደርጋል፣ ግን ፖቴንሽያል ኖሯቸው አሜሪካ ላንድ ኦፍ ኦፖርቹኒቲ ነው፣ ላንድ ኦፍ ሃርድ ወርኪንግ ነው ብለው ለሚመጡ ለመስራት ራሳቸውን ለመለወጥ ለሚመጡ ወጣቶች እንደነዚህ አይነት ትምህርት ቤቶች በትውልደ ኢትዮጵያውያን መቋቋማቸው ምንድን ነው የሚሰጠው ፋይዳ ብትለኝ፣ ማርኬቱን ኢትዮጵያውያን ዶሚኔት እንዲያደርጉት፣ ሌሎች የተማሩ ልጆች ሲመጡ በሩን እንድንጠርግላቸው ሆነናል ማለት ነው። ሰዎች ሲመጡ ኢንስቴድ ኦፍ ሄዳችሁ ከሰቨን ኢለቨን ጀምሮ ከምንል ከቴክኖሎጂ ጀምሮ ማለት የሚችል ኮሚኒቲ ለመፍጠር ችለናል ማለት ነው።
በጥቂት ዓመታት እድሜው ለበርካቶች ሕይወት ቀያሪ ስልጠናዎችን እንደሰጠ የሚያምነው አመኒም ሶሉሽንስ ትውልደ ኢትዮጵያውያን ሴቶች በቴክኖሎጂው መስክ ተፎካካሪ እንዲሆኑ የሚያግዙ መርሃ ግብሮችን ማጠናከር ከመጪ ዘመን ትልሞቹ መካከል አንዱ መሆኑን ሰምተናል። የተቋሙ አጋር መስራችና ዋና ስራ አስኪያጅ ጀሚላ ተሰማ በድጋሚ
ሴቶች ላይ የተለየ ድጋፍ እናደርጋለን። ለምን መሰለ ይሄንን ድጋፍ የጀመርነው? አንደኛ ሴቶች ከታገዙ ከተደገፉ ለጀመሩት ነገር ከግብ ለማድረስ በጣም ጎበዞች ናቸው ማለት እናደርገዋለን። እና ያንን ደግሞ ማሳካት የሚችልን ሰው ደግሞ የተወሰነ ድጋፍ ሰጥተህ የተሻለ ማድረግ የሚችል ከሆነ ውጤቱን ለዛ ብለን ነው ያንን ያደረግነው። እና የውመን ኢምፓወርመንት ፕሮግራሞች አሉን በየወሩ ሴቶች በተመለከተ ላይክ ቻሌንጆቻችን እንዴት አድርገን ሃንድል እናረጋቸው እንችላለን፣ ከእናትነት ጋር በተያያዘ የተለያዩ ተጨማሪ ኃላፊነቶችም ስለሚኖሩ እዛ ላይ ትኩረት አድርገን እንሰራለን። እና ደግሞ በጣም ጠንካራ ጎበዝ የሆኑ ለሌሎች ሰዎች መትረፍ የቻሉ ሴቶችን ደግሞ አፍርተናል። በዛም በጣም ደስተኞች ነን።
በዚህ መርሃ ግብር ላይ በዩናይትድ ስቴትስ እና በኢትዮጵያ በተለያዩ አበርክቶታቸው የሚታወቁ ሰዎች በእንግድነት ተገኝተዋል። ከቁም ነገር መሰናዶዎች ጎን ለጎን አዝናኝ ክዋኔዎችም ተስተናግደዋል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ ያዝነውን እያገባደድን ነው። ከርዕሰ ወሬዎቹ አንዳንዱን መልሼ ላሰማችሁ። የእስራኤል ጦር በደቡብ ሊባኖስ ባካሄደው ጥቃት የሂዝቦላን ተዋጊ አዛዥ መግደሉን ዛሬ ሐሙስ አስታውቋል። በጥቃቱ የተገደለው የተዋጊ አዛዥ ሁሴን አዋዳ እንደሚባል የገለጸው ጦር ወደ እስራኤል ለሚተኮሱ ሚሳይሎች ተጠያቂ ነበር ብሎታል። ይህ በእንዲህ እንዳለ በእስራኤል የሂዝቦላ ታጣቂዎች ለሚገኙባቸው አካባቢዎች ቅርበት ባላቸው ቦታዎች የሚኖሩ ሰዎች አካባቢያቸውን ጥለው እንዲወጡም አዲስ ትዕዛዝ አስተላልፋለች። ወደ ማጠቃለያው ልናመራ ነው። ክብራትና ክብራን አድማጭ ተመልካቾቻችን ለዕለተ ሐሙስ ምሽት ጥቅምት 7 2017 ያዘጋጀናቸው ቅንብሮችና ዘገባዎች እየተከታተላችኋቸውን የመሰሉ ነበሩ። ነገ አርብ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ኤልያስ አስማረ፣ ከቴክኒክ መሐንዲሱ ኔልሰን ሎፔዝ እና ከምስልና ድምፅ አቀናባሪው ጆጊል እንዲሁም ከዋና አዘጋጇ ቆንጂት ታየ ጋር በመሆን በዚሁ ተሰናበትን። ነገ እንገናኝ። ደህና ደሩ።